የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮቻችን፣ እንደምንሰምታችኋል። ዛሬ ቀኑ ሚያዝያ 1 ቀን 2014 ዓ.ም ሳምንታዊ ዝግጅታችንን ጀምረናል። እንደተለመደው የሀገራችን ወቅታዊ ሁኔታ በተመለከተ ከአሸናፊ ጋር ቆይታ እናደርጋለን። ከኛ ጋር ጊዜያችሁን ተሰልፉ ጎዲዩ እየጋበዝን ወደ ሳምንቱ ፕሮግራማችን ነው የምንገባው። እንግዲህ ዛሬ የሚያዝያ ልደታ ነች። የግንቦት ልደታ አይደለችም፣ ግን የሚያዝያ ልደታ ነች። ሳምንታችን አብይ ጾምን የሚከታተሉ አብይ ጾም ላይ ነው ያለነው። በዛውም ደግሞ የ2014 ሙስሊሙም ጾም ያለበት ሳምንት ነው ካለፈው ሳምንት ጀምሮ እና ሁለቱም ታላላቅ ሃይማኖቶች ጾም ላይ ናቸው፣ ጸሎት ላይ ናቸው። ለሀገራችን ተስፋ የሚያመጣ ጾምና ጸሎት ያደርጉልናል ብለን ነው እንግዲህ ሳምንታችን የምንጀምረው። ግን ሳምንቱን ስንጀምር ደግሞ ከጎንደር ዩኒቨርሲቲ አንስቶ እስከ አምነስቲ እና ሂውማን ራይትስ ዎችን ጨምሮ አዲስ ሪፖርቶች እየመጡ ናቸው በሳምንቱ። ግን ከዛ ወጣ ስንል ደግሞ ጠቅላይ ሚኒስትሩ ትላንትና ላይብራሪ ውስጥ የወታደር ልብስ ለብሰው ከቸም ብለዋል። እኔ ችግር አለ ይሁን ብቻ ወደኋላ ተመልሰው አንድ ነገር ሊነግሩ የፈለጉ ይመስለኛል። እንደው ስላየሁት እንደው ላንሳው ብዬ ነው እንጂ ይህን ያህልም እንትን አይደለም። ግን የሚሊተሪ የጦር ልብስ ለብሰው ላይብራሪ መጽሐፍ ሲቆጥሩ ሲመርቁ ሲቀበሉ ነው ያውሉት ትላንትናና እንደ አጠር ባል እነሱን በልኝና ወደ ዋናው ቁም ነገራችን እንገባለን። የማአት ነገሮች አሉኝ ዛሬ ለማድረግ የምፈልገው መዳሰስ የምፈልገውና ሰዓታችን በደንብ እንከታተሉ የምንጠብቀው
ሚያስለቅሰው ግንባር አይደለም ያለው ወታደር እየጎበኝ አይደለም አሁን ይሆናል ብዬ አልገመት። በኋላ ሳየው የዛ የትናንትና ነው። የትናንት መሆኑ ብቻ ሳይሆን ደግሞ በጣም የገረመኝ ፍጹም ሰላማዊ የሆነ ቦታ ላይ ምንም ወታደር ሆነ መታየት ወር መገኘት የማያስፈልግ ቤተ መጽሐፍት የመጽሐፍ ስጦታ ይቀበል ምንም ዝምድና የለ። እንደው ወታደር ሲመርቅ ቢሆን እሱም ትክክል አይደለም የጦርነት ቅስቀሳ እያደረገ ልዘምት ነው እያለ ቢሆን ወይ ቶለሬት ታደርገዋል። ይህ ትንሽ አስደንጋጭ ነገር ነው የሆነው እና እንደ እኔ የስነ ልቦና ቀውስ ነው ያለ ሰው ላይ ምን ማለት ነው። በስነ ልቦና አለ ሪግሬሽን ይግዛል ችግር ውስጥ ፈተና ውስጥ ስትገባና ያለበት ሁኔታ አልመች ሲል በተለይ ህጻናት ላይ ነው ያለው። ኦፍኮርስ እንግዲህ አንዳንዴ ትልቅም ሰው ላይ እንደ በጣም የተረበሸ ያለበትን ስቴት የማይወደው እና ኢንፊሪየሪቲ የሚሰማው ሰው ከሆነ የተሻለ ትልቅ ነበርኩ ተወዳጅ ነበርኩ ብሎ ወደሚያምንበት ጊዜ ይሄዳል። በሀሳብ ለመንፈብ በስነ ልቦና ህጻናት ላይ ታያለ። አሁን 10 ዓመት 12 ዓመት ከደረሱ በኋላ በጣም ፍራስትሬት ሲያደርጉ መቆላተፍ ይጀምራሉ። በህፃን ልጅ ልክ 6 ዓመት 7 ዓመታቸው ሆነው ወደ መዳን ሊመለሱ ይፈልጋሉ እና ያሉበት ስቴት ላይ ኮንፈርት ሲያዝነው ይህ ሰውዬ ያኔ ዘመትኩ ድል አደረግኩ ብሎ የነበረ ጊዜ የነበረለት ጭብጨባ ሙቀት ብዙ ጊዜ ምንም እንዳላደረገ ቢያውቀውም ያልሆነውን ነገር ነው ሰዎች ነር ሲሉት የሆነው ሁሉ ይመስለዋል። እንዳለ የመንግስቱም ስርዓት እነሱ ነው ራሳቸው በሶሻል ሚዲያ ያስወሩና ፈጥረው ራሳቸው ፈጥረው ያወሩትን ነገር መልሰው ያሙታል። እንደሱ አይነት ነገር ስላለ ያቺ ስቴት ተመችተዋለች እና አሁን በጣም ፍራስትሬት ያደረገበት ጊዜ ስለሆነ በሪግሬሽን ወደዛ ስቴት ጋር ተመልሶ ነው ብዬ ነው የምስርኩት። ሌላ በምንም
ምናልባት አንዳንድ የሚወሩ ነገሮች አሉ። ምናልባት በኋላ እንጠቅሷለን። እዚህ በኦሮሚያ ጋራ ኦኤልዴን የኦሮሞ ነጻነት ሰራዊትን እየደመሰስኩ ነው፣ ህወሀትንም ወይም ትዴድፍንም እየመታው ነው ለማለትም ሊሆን ይችላል። ግን አንድ ያነሳው ነገር ቢኖር ምንድን ነው? አዎ፣ እና ባለፈው ሸዋሸ አድርጓቸዋል። ይሄን ሁልጊዜ የተሳሳተ ነገር ለማመን የሚከጅለው ህዝባችንን ሸዋሸ አድርጎታል። የወታደር ለብሰው ከኋላ ሄሊኮፕተር አድርጎ ወታደር ዘመቻ ሄጃለሁ ብሏል ከአሜሪካኖች እና ከአውሮፓኖች ጋር ተነጋግሮ ከጨረሰ በኋላ። ለማንኛቸው እሱን ስላየሁም ገረመኝ እና አንድ ያነሳው ነገር ይልቅ ምንድን ነው የልጅነት ነገር የሚለው ማይክል ጃክሰን የልጅነት ጊዜውን ብዙ አባቱ በጣም ቁጡና ኃይለኛ ሰው ነበሩ እና እንደ ፕሮፌሽን በቃ ስራቸውን በደም ያልጆቹ እንዲሰሩ ስለሚፈልጉ ጨቋኝ እንኳን አላቸውም። ገና እንደኛ ሀገር አባት ነበሩና መጨረሻ ላይ ሀብትና ንብረት ገንዘብ ሲያፈራ ግን የራሱን የልጁነቱን ነገር ነበረ እንትን ያደረገውና አሁን አንዳንድ ጊዜ ፓርክ መገንባት፣ ዛፍ መትከል፣ አትክልት ማነው እንስሳት ምናምን ማጠራቀም ስመለከተው የማይክል ጃክሰን የልጅነት ዘመኑን ያልጨረሰበትን የማይክል ጃክሰን የልጅነት ዘመኑን ጠቅላይ ሚኒስትር አብይም እንደዛ እያደረጉ ናቸው የሚል እንትን አለኝ። እና አሁን ያነሳው እርግጥ ምናልባት የአቴንሽን ፍለጋ እሱማ ምልክ የሚሰማ ሰው ጠፋ እንጂ የአእምሮ ሕክምና ቢደረግላቸው መልካም ነው። ግን ወደዛ ወደ እንትናችን ይዞ ሌላ ቀን እናወራዋለን። እሱ ግድ የለም ጊዜ ያለን ለተወሰነ ግጽአቶች። በሳምንቱ መጀመሪያ ላይ ጎንደር ዩኒቨርሲቲ ከ1972 ዓመተ ምህረት እስከ ኢህአዴግ ስልጣን እስከያዘበት ጊዜ በሚል በወልቃይት ሁመራ ጠገዴ አካባቢ የተገደሉ በህወሓት የተገደሉ አስክሬኖች ቆፍሬ አውጥቻለሁኝ ብሎ ማውራት ጀመረ። እሱን አውርቶን ገና ነገርየው እንትን እያለ ሞቅልል ሲል አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች መጥተው ደግሞ በጣም በጣም ዝርዝር ያለው ትዕግስት ኖሮት ለሚያነብሰው ራስን ወደ መፈተሽ የሚያስኬድ ሪፖርት ይዘው ወጥተዋል። ከማይካድራም ጀምረህ እስከ መጨረሻው እንደ በጥቅሉ ግን በአጠቃላይ በሰሜን ኢትዮጵያ ላይ የተደረገው ጦርነትን በተመለከተ የሰዎች እልቂት፣ የሰዎች ህይወትን እንደዛ መቀጠፍ፣ ጭካኔዎች የተሞሉበት ዘገባዎች ወጥተዋል። እኔ አድማጮቻችን ሳምንቱን በሙሉ በተለያየ መልኩ አግኝተውታል የሚል ግምት ነው ያለኝ። ካላገኙትም ያጋነነውም ያሳነሰውም ሆኖ ግን አግኝተውታል። እዛ ውስጥ ገብተን መዋረቁ ይህን ያህል ጊዜ ከማባከን በስቀረ ምንም የምናገኘው ነገር ያለ አይመስለኝም። እንዲያው በጥቅሉ ላንሳልህና ሪፖርቱ ራሱ ርዕስ ካደረገበት ብንጀምር ከዚህ ምድር እናጠፋችኋለን የሚል ነው። ይሄን ነገር ሳነበው ያን አርዕስት ስመለከተው የአውሮፓ ህብረት ተወካይ ናቸው ማናቸው ስማቸው፣ በአንድ ወቅት የኢትዮጵያ ባለስልጣናት ከምድረ ገነትና ከምድር ዓለም እናጠፋችኋለን ብለዋል ብለው ተናግረው ነበር ታስታውስ እንደሆነ።
አዎ፣
የፊንላንዱ አዎ። እና የአፍሪካ ተጠሪ ናቸው አይደሉም? እንደዛ ነገር ነው እንደማስታውሰው። እና የእሳቸውን ንግግርና ሁኔታዎችን እና አንዳንድ ደግሞ ያየኋቸው ሰቅጣጭ የኢትዮጵያ ሰራዊት ከመቀሌ ጥሎ ከመውጣቱ በፊት የማያቸው በጣም ይሰቀጥጡ ቪዲዮዎች ነበሩ። በድምፅ 31 ያዳመጥኩትንና ያየሁትን ትክክል እንዳልሆነ በዚህ ፕሮግራማችንም ገልጬ ነበረ። እንደዚህ አይነት ዘግናኝ ቪዲዮ አይቻለሁኝ፣ ከአነጋገሩ ራሱ አናኑረንም የሚል ነገር ነው። እና እነዚህ በሙሉ አካትቼ ስመለከተው ርዕሱ ምናልባት ገላጭነት አለው። ከርዕሱን ተከትለ ግን የተፈጸሙ ወንጀል አሉ። የዘር ማጽዳት፣ የጦር ወንጀላና በሰብአዊነት ላይ የተፈጸሙ ወንጀሎች እንደሆን የሚያደርገው እና እስኪ እነዚህን ጠቅለል አድርግና ከጀምሩ አንስተ እንደው 1 2 3 በሚለው ለምሳሌ የድርጊቱ ፈጻሚዎች እነማን ናቸው? ምን አይነት ድርጊት ተፈጸመ? እና መንግስትስ ወደ ትግራይ ክልል የገባው የህግ ማስከበር በሚመለከት እነዚህን ነገሮች እስኪ ጠቅለል አድርጋቸው፣ ሰዓታችን ቆጥበን እንትን እንድናደርግበት እሱን አድርገህ ግለጽልን።
እሺ፣ መቼም ሰፊ ነገር ስለሆነ
አዎ፣
ብዙ ሰው አንብቦታል። ጊዜውም 3 ቀን 4 ቀን አስቆጥሯል። ግን አበይት ጉዳይ ስለሆነ የሳምንቱ ማየት ስላለብን ነው በአጭሩ እናየዋለን። ብዙ ስለተባለበት በጣም ዝርዝር ነገር ውስጥ ሙሉ ጊዜያችን ነው። ርዕሱ እንግዲህ ሪፖርቱ ከዚህ ምድር እናጠፋችኋለን የሚል ነው። ይሄ ርዕስ አምነስቲ ራሱ የሰጠው አይደለም። ምዕራብ ትግራይ ውስጥ ይሄ ካምፔኑ ሲካሄድ በትግራይ ተወላጅ የሆኑ ሰዎች ላይ የሚካሄዱ ካምፔን የሚያካሄዱ ሰዎች እንደሱ ይሉ ነበረ። የሚያስተላልፏቸው መልእክቶች፣ የሚፈጽሟቸው ወረቀቶች ከዚህ ምድር እናጠፋቸዋለን የሚል መልእክቶች ነበሩ። እና ይሄ ከዛ የተወሰደ ነው፣ ኮት ነው ያደረጉ እዛ ሲባል የነበረ እንጂ
እነሱ የፈጠሩት አይደለም።
እንግዲህ በራሱ ከዚህ ምድር እናጠፋቸዋለን የሚለው ነገር እንደውም እነሱ በጣም ይጠነቀቃሉ መቼም የዘር ማጥፋት የሚለው ነገር ላይ። ዝም ብለህ ስታየው የዘር ማጥፋትም ነው ይመስሉ ከዚህ ምድር እናጠፋቸዋለን የሚለው ግን ማባረርም ጭምር ስላለበት ከወጡላቸው እንዲወጡም ጭምር የመፈለግ ነገር ስላለበት ሊሆን ይችላል ብዬ ገምታለሁ። የዘር ማጥፋት የሚለው መርተውታል። ቃሉ ራሱ ግን የዘር ማጥፋት እና የዘር ማጥፋትን ያመለክታል። እንግዲህ ሪፖርቱ ልክ ጦርነቱ እንደተጀመረ እና የምዕራብ ትግራይ በኩል ነው ጦርነቱ መጀመሪያ የተጀመረው። በምዕራብ ትግራይ በኩል ጦርነቱ ተጀምሮ መቀሌ ረጅም ጊዜ ቆይቷል። መቀሌ እስኪደርሱ ድረስና መላይን ትግራይ እስኪቆጣጠሩ እንግዲህ ወዲያውኑ በደቡብ ምዕራብ ትግራይ በኩል እንደገቡ ወደ ምዕራብ ትግራይ ጀምሮ የተፈጸመ ነገር ነው። በዛ አካባቢ ከ2013 ጀምሮ እስከ አሁን ድረስ አሁንም አክቹዋሊ በአማራ ክልል ያለውን ቦታው እስካሁን ድረስ ያለውን ጉዳይ እና የወደፊቱን ስጋትና ምን መሆን አለበት የሚለውን ጭምር የያዘ ነው። እንግዲህ በዚህ ነገር ሪፖርቱ ብዙ ዝርዝር ነገር ነው። ግድያዎች፣ ዘረፋዎች፣ ማፈናቀሎች፣ ማዋረድ፣ አስገድዶ መድፈር፣ ንብረት ማቃጠል፣ መዝረፍ፣ እንዳይንቀሳቀሱ መከልከል በትግኛ ቋንቋ እንዳይ መሀት ነው የተፈጸመው ነገር ዝርዝሩ በጣም ብዙ ነው። እና ሲጠቃለል አንኛ የዘር ማጥፋት ወንጀል ሊባል የሚችል ነው የሚባለው የዘር ማጥፋት ነው። ክስ ትመሰረታለ፣ የዘር ማጥፋት ተፈጽሟል ብለ ፍርድ ቤት ነው የሚወስነው እንጂ አጥኚ ሪፖርት የሚያወጣ አካል ስለማይወስነው ነው። ከዛ ሌላ የጦር ወንጀል እና በሰብአዊነት ላይ የተፈጸመ ወንጀል ሊባል የሚችል ነው ብሎ ነው ያስቀመጠው። እንግዲህ የድርጊቱ ፈጻሚዎች በዋነኝነት የአማራ ኃይሎች መሆናቸውን የተናገረው የአማራ ልዩ ኃይል አለ፣ የአማራ ሚሊሻ አለ፣ እንደገና ፋኖ የሚባለው ራሱን የቻለ ሚሊሻ አለ። በእነዚህ ነው የተፈጸመው። የሀገር መከላከያ ሰራዊት በመስት ስምምነት እነዚህን ድርጊቶች ሲፈጽሙ እንደ ህግ አስከባሪ እንደ ሀገር ህግ አስከባሪ የለም ይሄ ወንጀል ነው ብሎ ለመከልከል በመፍቀድና በአንዳንድ ሁኔታዎች በመሳተፍ ጭምር እዚህ ውስጥ እንደነበረ ነው ሪፖርቱ የሚያሳየው። እንግዲህ የተፈጸመው ድርጊት ቅድም ነገር ያሉ ትግራይ የሆነ ለይቶ ማቃጠል፣ ንብረት መዝረፍ፣ በኃይል ማፈናቀል፣ በማጎሪያ ቤት ውስጥ ረጅም ጊዜ በዘፈቀደ ስር ማሰር፣ ማስራብ፣ እርዳታ እንዳያገኙ ማድረግ ከፍርድ ቤት ውጭ ለምሳሌ መጀመሪያ ላይ የተደረጉ ሚሊሻዎች እና የህወሓት ደጋፊ የተባሉ ሰው እንደው ሚሊሻሙ የትግራይ ህዝብ ሚሊሻ መሆንና ህወሓትን መደገፍ ወንጀል ነው እንኳን ቢባል በእጃቸው የገቡ ሰዎችን ፍርድ ቤት ማቅረብ ሲኖርባቸው ከፍርድ ውጭ ግድያ መፈጸም፣ እንዳይንቀሳቀሱ መከልከል፣ ቅድም እንዳያመርሱ እንዳያመርቱ መከልከል የመሳሰሉት ነገሮች ናቸው። አስገድዶ መድፈር ይጨምራል። እንግዲህ እነዚህ ነገሮች ሁሉ ተፈጸመው ነው ሶስቱ ቅድም ያልኩ የዘር ማጥፋት በሰብአዊነት የተፈጸመ እና የጦር ወንጀል ሊባሉ የሚችሉ የተባሉ። በጣም የሚገርመው ነገር መንግስት ወደ ትግራይ ክልል ሲገባ የህግ ማስከበር ብሎ ነው የገባው። ህግ ማስከበር እና የህወሓት አመራሮች ከፍተኛ አመራሮችን በስም ሁሉ ዘምዝረው እነዚህም ይዘን በአጭር ጊዜ መውጣት ነው ያለው። የህግ ማስከበር ከሆነ ትግራይ ይሄ ወሰኑ በህገ መንግስት እውቅና የተሰጠው እና 3 አስራ አራታት ይኖረ ነው። የህግ ማስከበር ከሆነ የገባው መሬት መያዝ የሚለው ነገር ከጎን ለምንመጣ የፌዴራል መንግስቱ ነው የህግ ማስከበር ብሎ የመጣ። አይ እኛ ህግ ልናስከበር ነው የገባ ነው። እዚህ መሬቱን ይዛችሁ አስተዳደር መዘርጋት አትችሉም፣ ውጡ ነው ማለት ያለበት። ወይም እንደ አጋር እንደ ሰራዊት ያንኑ የህግ ማስከበሩን ስራ ነበር መፈጸም የነበረባቸው። ግን የህግ ማስከበር ተብሎ የተጀመረው ነገር የመሬት ወረራ ጀምሮ ያው የመሬት ወረራው የአማራ ክልል እውቅና የሰጠው የፌዴራል መንግስቱን እውቅና የሰጠው የመንግስት መዋቅር ይዘረጋል። ኦርሲ የፌዴራል መንግስቱ በጀት አልመደበለትም።
አዎ
አልተመደበለትም። የክልሉ እንግዲህ ካሉ ላይ መደመደሙ ሊሆን ይችላል።
አልመደበለም
ሊሰበስብ ይችላል እዛ አካባቢ። አዎ እና የህግ ማስከበር ዘመቻ ተብሎ የተጀመረው ነገር መሬት መያዝ ነው። መሬት ወረራን የሆነው አስተዳደር እስከመዘርጋት ድረስ የደረሰ ወረራ ነው። በሌላ በኩል ይህንን ወረራ ለማስፈጸም እንግዲህ አይሁን ነው መከለ የቀኝ ግዛት ዘመንም የዚህ አይነት ነገር አይደረግም። ሌላ ሀገር ያንን እዛ አካባቢ ያለውን ዘር አብረን የምንኖር አይደለም። አስተዳደርን ዘርግተ አብረን እንኖር ህግ አውጥቼ እኔ አውጣውትን ከተላለፍክ ትቀጣለህ ማለት ለማንተ ጥፋከል በሚል የተደረገ ነገር ነው። እና እንትኑ ርቀቱን ስታየው ህግ ማስከበር ተብሎ ተገብቶ
የተደረገው
እብደት የነበረ መሆኑን ነው።
እሱ ብቻ ሳይሆን ይሄ በተለይ ባለፉት 10 ዓመት የእሳት ቴሌቪዥን ተቋቁሞ በአማራና በትግሬ መሀል የነበረውን ልዩነት በማጉላት አለ ብለው በማውራትና እንደነዚህ አይነት ሰዎች እንዲያስቡ የማድረግ ቀረጻ በኤርትራ መንግስት አማካኝነት የተካሄደ አለ። በኢሳት ቴሌቪዥን አማካኝነት የተካሄደ አለ። እነ ዶክተር ብርሃኑ ነጋ እዛ ውስጥም አሉበት ነበሩበት። አሁን ወደፊት ለሚመጡ ነገሮች ተጠያቂዎች ናቸው እነዚህ የሚዲያ አካላትም ሆነ እነዚህ ሆሆ ሲሉ የነበሩት። ከዛ በኋላ ጠቅላይ ሚኒስትር ኃይለ ማርያም ከመጡ በኋላ ደግሞ የነበረው የአማራና የኦሮሞ ግንኙነት አማራና ኦሮሞ የሚለው ሂደት በዛ ውስጥም ደግሞ ተካቶ በትግራይ ላይ የነበረ ጥላቻ በህወሓት ስም ግን በትግራይ ላይ የነበረ ጥላቻ እነዛ በሙሉ አንድ ላይ ተደበላልቀው የመጡና የተዘጋጁ እኔ አሁን ስም መጥራት አልፈልግም ከቅንጅት ጊዜም ጀምረ ሆነ ከዛ በፊትም በተለይ ከቅንጅት በኋላ ይሄ አንድ ኢትዮጵያ ነኝ የሚል የፖለቲካ ምሁራን የፖለቲካ ልሂቃን በሙሉ ይናገሯቸው የነበረው ነገር ቢኖር ምንድን ነው? የትግራይ ህዝብ ከወያኔ ተነጥለ ማትቆይ ከሆነ አንድ ቀን ወያኔን ትን ሲያደርግ አንተ ላይ ነው የሚፈረድብህ የሚል የተቀመጠ የተዘጋጀ ነበር። አሁን ነው አሁን እየቆየው ነው የሚገባኝ። ገባ? ብዙዎቹ ፕሮፌሰሮች ነበሩ፣ ዶክተሮች ናቸው፣ በህይወት ያሉም አሉ፣ በህይወት የሉም አሉ። ስማቸው ማንሳት አልፈልግም። አስፈላጊ በሚሆንበት ጊዜ ምናልባት ወደፊት አነሳዋለሁ ካስፈለገ። ይህን ያህልም ትናል። ግን አድማጮች ረጋ ብላችሁ ቁጭ ብላችሁ እንድታዳሙ ራሳችሁ እንዲጠይቁት ነው የምፈልገው። ምክንያቱም እነዚህ ነገሮች የትግራይ ህዝብ ነው። የትግራይ ህዝብ ህወሓትን ባይደግፍ ኖሮ ባያሞካሽ ኖሮ ህወሓት እንደዚህ አይሆንም ነበር። ስለዚህ ህወሓት ይጠፋል፣ በሚጠፋበት ጊዜ ግን እዳው ለነሱ ይተርፋል የሚል ዝግጅትም ነበረ። የስነ ልቦና ዝግጅቶች ነበሩና አሁን አንተ ቀደም ብለህ ያነሳው ነገር አለ፣ የመሬት መስፋፋት የሚባለው ነገር። አሁን ብዙዎቹ የወልቃይት ሰዎች የሁመራ አካባቢ ያሉ ሰዎች እኔ የማውቃቸው ቦታ ንብረታቸው የተወረሰው በደርግ ጊዜ ነው፣ ግን የሚሟገቱት ከወያኔ ጋር ነው፣ ከህወሓት ጋር ወይም ከኢህአዴግ ጋር ነው። አሁን እንደውም በአሁኑ መንግስት ደግሞ የአባታችን መሬት ቦታን ንብረት እናስመልሳለን ካርታ እንወስዳለን ብሎ ኢትዮጵያ የሚመላለሱም አሉ፣ የጠቅላይ ሚኒስትሩ አጋፋሪ ሆነው። ግን በአጠቃላይ በጥቅሉ ስትመለከተው ይሄ ጥላቻ የተነዛበት ህብረተሰብ ስለነበረ ሂደቶቹን አሁን እዛ መንገድ ላይ ተፈልገው የተገደሉ ልጆች እየተኮሱ በልግደሉ አንድ ጥይት ምለሱ የሚበቃው ብለው ከገደሉ በኋላ እንደገና ገደል ሲጠሏቸው የሚናገሩት የነበረው ቃላት ምንድን ነው? ይህን ከወያኔ ተማርነው ብለው ነው። እኔ ወያኔ እንደዛ አድርጎ ሰዎች ጋር አላቅም። የሚያውቅ ሰው ካለ ንገረኝና አስተምሩኝ። ምንም ለመማር ወደ ኋላ አለም። እንደዚህ አይነት ጭካኔ እንደሌለ አውቃለሁኝ። አልነበረም፣ ኖረን አይተናል፣ ኖረናል። ምንድን ነው በደርግም ጊዜ የነበሩ ህወሓቶች በኢህአዴግም ጊዜ የነበሩ ህወሓቶች አሉ፣ የነበሩ ናቸው። እና ይሄ አሁን ያልካቸው በሙሉ ከህግ ማስከበር ወደ መሬት መስፋፋት የሚባለው ነገር የተዘጋጀ ነገር ነበረ ለማለት ነው። ይህን ሙሉ ያመጣሁልህ ሰው እንዲጠላ
አንድ ጓደኛ ነበረኝና በጣም የምርት ተቃውሞ የነበረው ነው። የበፊት ላይ ከመንግስቱ ለሱ በቃ የመጨረሻ አስፈሪ ነገር አድርጎ የሚወስድ የምርት ተቃውሞ የነበረው ነው። 2008 ላይ በረጅም ጊዜ ቆይተን ተገናኝተን ስለምና አቋሙን አቃሉ ያቃል ነበር። የሚያቀኝ ትምህርት ቤት ነው። ትንሽ አክሪ የኦሮሞ እንትን ነበር ልጅነቴ ላይ። በኋላ ነው ፊሎሶፊው ምኑም ባላንስ አድርጎ ያስተካከለልኝ። እንደዛ ነው ያቀኝ። እና ምን አወራልኝ፣ ህወሓቶችን ከታች አማራውን የቀረውን ህዝብ አሰባስቦ ከላይ ኤርትራ አቃብቀን የምንጨርስበት ጊዜ ሩቅ አይደለም። ያን ጊዜ 2008 ላይ ጠቃ ይላል። እንግዲህ ከዚህ ያን ጊዜ ግንቦት ሰባት ደጋፊ ነው እዚህ ሀገር ውስጥ ከግንቦት ሰባት ጋር ተመሳሳይ አቋም ያላቸውን ሰዎች የሚደግ እዚ አይነት ነገር ነው። ያኔ በተለይ ከኤርትራ ጋር ከላይና ከታች ዝም ብዬ ነው የወሰድኩት ነገር። አሁን በኋላ ልክ ግን ጦርነቱ ሲጀመርና ከላይ ኤርትራ ሲገባ ከዚህ የአማራ ኃይል ሲገባና ሌላውን ኢትዮጵያ የዚህ ጦርነት አካል ለማድረግ የተደረገው ነገርና የተወሰደውን እርምጃ ሳየው ያ ልጅ የነገረኝ ነገር ዝም ብሎ እንዳልሆነና ታስቦ የነበረ ለአካባቢዎቹ ተቃዋሚዎች ስለሚቀርብ ፍንጭ አግኝቶ መሆኑን በኋላ ነው ያው እና ከኤርትራ ጋር አብሮ ተመሳጥሮ ይህንን ነገር ማድረግ ውጭ የነበሩት አርበኞች ግንቦት ሰባት ሌሎች አስበውበት አቅደውት የተቀመጡት እና ኤርትራ መንግስትም የሚያውቀው
በደንበኛ
እንደነበረ
በነገራችን
አብይ ሲመጣ
ቀጥል አብይ ሲመጣ
አዘጋጆች ስለነበሩ ይሄ ያን ጊዜ እውቀት እኔ እንኳን 2008 የሰማሁት ከሮድማፕ ሆኖ መጥቶ ኢሳያስን እና አብይን አግባብቶ ይሄ እቅድ ተፈጽሞ ነው ያገኘሁት። እና አንድም በዝም ብሎ ተደርስ እንደታይነት በምንካል የተደረገ ነገር የለም። አስቀድሞ ጀምሮ
የተዘጋጀ ነገር ነው።
በነገራችን የሰጠው ይህን ሮድማፕ ተከትሎ ያደረገው ነው። እንዴት እንደሚወጡ ነው ከዚህ ውስጥ የማያውቁት እንጂ
እሱ ገና ነው። በነገራችን ላይ አሁን አንተ ሰው ወዳጅ ነገረ የተናገረውን ነገር ሲሳይ ገና በእሳት ቴሌቪዥን ላይ ጦርነቱ ከመጀመሩ ሁለት ሳምንት ሶስት ሳምንት ቀደም ብሎ በዛ ቃል በቃል አሁን ጓደኛ የተናገረውን ነገር ቃል በቃል ተናግሮታል። ሪዮት አለሙ 360 ላይ ቆጭ ብላ ቃል በቃል የኤርትራ መንግስት ጋር ሆኖ ወያኔን መጥፋት አለበት ብላ ስትናገር ሰምቻታለሁ። ምንትን ካላጠፉት በስተቀር አለ እነዚህ ፋይል የሆኑ ነገሮች አሉ፣ ዶክመንቶቹ አሉ። እና የቱን ያህል እንትን እንዳደረገ ነው በኋላ አንድ እንትን የምናደርገዋለ። እንግዲህ እነዚህ ሰዎች ይህን ሪፖርት አቀረቡ። የጎንደር ዩኒቨርሲቲ ደግሞ የጎንደር ዩኒቨርሲቲ ሁለት ነገሮች ልጠቁም። የዛሬ 6 ወር 7 ወር አካባቢ ማይካድራ ላይ 1600 ሰዎች ነው አማሮች ናቸው የተገደሉት ብሎ ሪፖርት አቅርቦ ነበረ። ምናልባት ታስታውሳለህ፣ ከማታስታውሰው ከሆነ እኔ የጠቅላይ ሚኒስትሩ የተናገሩትን ትክክለኛነት ታሳው ሾርት ሜሞሪ ነህ ማለት ነው። ግን የጎንደር ዩኒቨርሲቲ 1600 መሰለኛው እና
1600
እንደዛ ብለው ነበር። አሁን ደግሞ ከ72 ዓ.ም እስከ ኢህአዴግ ስልጣን እስከ ያዘ ድረስ የሚል ነገር የሰኞና የማክሰኞ ሪፖርታቸው እንደዙ ነበረ። ሮብና ሐሙስ ነገርየው ይሄ ሂውማን ራይትስ ዎች ወጥቶ ጎልቶ ሲወጣ ደግሞ እስከ 2013 የሚል ደግሞ አዲስ ሌላ ነገር ተአምር ይዘው መጥቷል። ለማንኛቸውም እነዚህ ሰዎች አንደኛ ስልጣኑን ማን ሰጣቸው? ማን ይህን ነገር እንዲያደርጉ ያደረጋቸው? መንግስት ያውቀዋል? ካወቀውስ ለምን እነሱን ለይቶ ለብቻ አደረገ? ሁለተኛ የዛን የመመርመርስ ብቃቱስ አላቸው ወይ? በሌላ መልኩ ግን የዚህ የሂውማን ራይት የነዚህ የሁለቱ ድርጅቶች ሪፖርት መጨረሻው ላይ ለመንግስት አካላት ይህን ሪፖርት ማቅረባቸውን ገልጸዋል። ገልጸው የአማራ ክልል መልስ መስጠቶ የኢትዮጵያ መንግስትና የትግራይ ክልላዊ መንግስት ግን መልስ እንዳልሰጣቸው ተናግረዋል። በጥቅል አሁንም ዝም ብለህ መላመት ውስጥ ነው ያለሁት። ምናልባት ይሄንን ሪፖርት እንደታወቀ ይሄ እነዚህ ሪፖርቶች ኦፊሻሊ ከመውጣታቸው በፊት የኢትዮጵያ መንግስት ባለፈው ሳምንት ያደረገው ነገር አለ። ሚኒስትሮች ምክር ቤት የሚኒስትሮች ምክር ቤት ሰብስቦ እያጠና ሆነ የሚል ነገር አድርጎ ነበር። ትላንትና ደግሞ ይሄ ሪፖርት እንደወጣ ደግሞ ወዲያው ደግሞ እርምጃ ልወስድ ተዘጋጅቻለሁ የሚልም ነገር መጣና ምናልባት እንትን ያደረገው እና ምናልባት የጎንደር ዩኒቨርሲቲ እዚህ ነገር ውስጥ ኮንስፐረሲ ወይም የሚለው ነገር ውስጥ ተሳታፊ የመሆን እድሉ አለው። አንድ ሁለተኛስ ብቃት አለው ወይ በቴሪ እንትን ማድረግ የምልህ ምክንያቱም የዛ አካባቢ ኢህአፓ ነበረ በ72 እስከ ኢህአዴግ እስከወጣ ኢዩ ነበረ። ማአት የደርግ ወታደሮች ነበሩ። አዎ። እና ያ ነገር አለን ነበረና ነው አጠር አድርግና እሱ ላይ የምትለው ነገር ካለ።
አሁን በመጀመሪያ ደረጃ ዩኒቨርሲቲዎቹ ቀርቶ ቤተክርስቲያኖቹ እኮ የሚታመኑ አይደሉም። ፕሮፌሰሩም ቄሱም ሌላው ያልተማረው ማዩም አብሮ ያበደበት ጊዜ ነው። የአካዳሚሽን የተመራማሪነት ኢንቴግሪቲ ኖሯቸው ለምን እንደዚህ አይነት ነገር ውስጥማ አንገባም፣ ሳይንስ የሳይንስ ምርምር የሳይንስ ምርምር ነው ይላሉ ብዬ አልገምትም። አምነስቲ ኢንተርናሽናል እና ሂውማን ራይትሶች ይህን ሪፖርት እንደሚያወጡ ሪፖርቱ ሲደርሳቸው የክልሉ መንግስት ተመራምረን እንደዚህ ያደረግን በሉ ሲሏቸው ከማድረግ ወደኋላ እንደማይመለሱ በለው ቁረጠው ስቀለው ሲሉ የነበሩ አይደሉ? እና አንድ ፕሮፌሰርን እና አንድ ምንም ያልተማረን ፋኖ ነኝ ብሎ ጠመንጃ ይዞ ሲሄድ የነበረውን ሰው እኮ ወጥተው ሲያወሩ ምንም ፕሮፌሰር መሆኑንና ምንም ያልተማረ ፋኖ መሆኑ መለየት እስኪያቀተን ድረስ አትለያቸውም ነበር፣ አንድ አይነት ነበር። ይህንን ለፖለቲካ ኮንሳምፕሽን አያደርጉትም ዶክተሮች ፕሮፌሰሮቹ ብዬ አልገምትም። ስለዚህ አንደኛ ጥርጣሬ ይሄ ነገር ሲመጣ አስደንጋጭ ስለሆነ አንድ አቴንሽን ዳይቨርስ ለማድረግ በተለይ ሀገር ውስጥ ደጋፊዎቻቸው ጭምር የሚደርስባቸውን ድንጋጤ ለመሸፈን እነሱ ያደረጉት ነው በሚል ያ ተጥሮት የነበረው ቁጭት ለመንከባከብ የተደረገ ሊሆን ይችላል። ሁለት እንግዲህ አስከሬኖቹን እየቆፈሩ ሲያወጡ ነበረ እና ማውጣት ለምን ማውጣት ጋር እንደተሄደም አይገባም። እና ማስረጃ እየጠፋ ነው ተብሎ የሚነገሩ ነገሮች አሉ። ይሄም ጭምር ትክክል ሊሆንበት የሚችልበት ሁኔታ ነው የሚታየው። አሁን አንድ ዩኒቨርሲቲ ጥናት ሊሰራ ይችላል። የዘር ማጥፋት የዘር ማጥናት ወንጀል አንድ ቦታ ተፈጽሞ ላልተፈጸመም የሚል ምርምር ሊያካሄድ ይችላል ጊዜ ውስጡ። ከዛ በኋላ ግን ይሄን የሪሰርች ውጤቱን ያስቀምጥና የሪሰርች ውጤቱ እውነት ነው አይደለም የሚለው ነገር የዩኒቨርሲቲ ጉዳይ አይደለም። ዩኒቨርሲቲ የፎሬንሲክ ምርመራ ስራ አይዘራም። ይሄ የወንጀል ጉዳይ ስለሆነ የዩኒቨርሲቲዎች ጉዳይ አይደለም። ዩኒቨርሲቲ ምርምር መስራትና የሰራውን ሪሰርች ቁጭ ማድረግ ነው። ቁፈራ ውስጥ አይገባም። ቁፈራ ውስጥ የሚገባው የፎረንሲክ ስራ ነው። ይሄ ጉዳይ ከአንድ ክልል በላይ ሊሆን የሚችል ስለሆነ የክልሉ መንግስትም ጉዳይ አይደለም። እውነት እንኳን ቢሆን የፌደራል መንግስት ጉዳይ ነው። ምክንያቱም ተፈጸመ የሚባለው እና በእነሱ መካከል ሁለት ክልል ስለሆነ ያለው የአንድ ክልል የጉዳዩ ባለቤት የሆነ መርምሮ ገለልተኝነቱ እንዲታመን ስለማይችል ሪሰርች ነው እና እስኪ መርምሩ ብሎ መመርመር እንኳን ካለበት ወደ ፍሬንሲንግ እንኳን መሄድ ካለበት የፌዴራል መንግስት የሚሰራው ነው። እና ከነዚህ ሁሉ ነገሮች ስታየው ምን ውሃ የሚያነሳ ዋጋ የሚሰጠው ነገር አይደለም። እንደው ለጊዜው ቅድም ያልኩህን ደጋፊዎቻቸውን ከድንጋጤ ማውጣት፣ ያ በቴሌፍ ላይ የተፈጠረውን የጥላቻ ስሜት መንከባከብ አላማ ኖሮት ከድንጋጤ የመጣ የተደረገ ነው ከማለት ያለፈ አሁን ባለው ሁኔታ መናገር አይቻልም። ለወደፊት ደግሞ ወይኛ የምንለው ይሆናል ወይ ከዚህም በላይ ነገሮች ይወጣሉ ወይ ደግሞ እኛ ተሳስተን ሊሆን ይችላል ጊዜ ይናገሩ ይሆናል። ሌላው ግን እንደው ከሰባ ጀምሮ ከሰባዎቹ ጀምሮ እዛ ጋር የሞቱ ሰዎች በብዛት እንኳን ቢገኝ ያ ቦታ ራሱ ደደቢት እኮ ወደዛ ነው ወደ መሻገሪያ ቦታ ላይ ነው ያለ። ሁሉም ወገኖች ኢትዮጵያ ውስጥ ሲታገሉ የነበሩ ቦታው አመቺ ስለሆነ በዛ በኩል ለሱዳንም ቅርብ ስለሆነ የመሬቱ አቀማመጥም ለትግል ስለሚመች ኢህአፓም እዛው ነው የገባው። ኢዲዩም መሰረቱ ጎንደር አካባቢ ቆላውን ይዞ እዚሁ አካባቢ ነበር ሲንቀሳቀስ የነበረ። ህወሓትም እዚሁ አካባቢ ነው ሲንቀሳቀስ የነበረው። ሌሎች ትግራይ ውስጥ የነበሩ ሌሎች ቡድኖችም ሲንቀሳቀሱ የነበሩት እዚህ ነው። እነዚህ ሁሉም የደርግ ስርዓት ተቃውሞ ቢነሱ ሁሉም እርስ በርስም ደግሞ የሚዋጉባቸው ጊዜ ጦርነቶች ነበሩ። በጦርነቶች ላይ የሞቱ ሰዎች መቼም አስከሬን ጥለሃት ትሄዱ ሰውን አንድ ቦታ ልትቀብር ትችላለህ በእነዚህ ሁሉ ጦርነቶች እና እንደው ህወሓት ብቻ የገደለው ነው ብሎ መውሰድ አይቻልም። ያ አካባቢ በጎንደር ጠቅላይ ግዛት በጎንደር ክፍለ ሀገር ስር ነበር። በጎንደር ሰባዎቹ መጀመሪያ ላይ ጀምሮ ከ69 ጀምሮ መላኩ ተፈራ ነው ሲያስተዳድር የነበረው። እዛ አካባቢ የተቃውሞ እንቅስቃሴ አለ። በቀይ ሽብር ገሎ በጅምላ መቅበር ለደርግ ምንም የሚገርምም የሚያስደነግጥም ነገር አይደለም፣ ባህሪው ነበር። ደርግም አድርጎት ሊሆን ይችላል። መሬት ተገኝቶ እንኳን ቢሆን ነው ምን የእውነት የሰባዎቹ እንኳን ቢሆን ተፈርሞበታል። እንደ አጥንቱ ላይ ህወሓት ነው ያደረገው ተብሎ ምርመራ በብዙ ነገር ነው የሚታወቀው። እና ያው ዝም ብሎ ብዙም ውሃ የሚያነሳ ያለገኘት ደግሞ ጊዜ ያወጣዋል።
እኔ በጥቅሉ ሪፖርቱን ስመለከተው ግን በጣም አዘኛለሁኝ። የማቀው የአማራ ህዝብ ሆኖ አላገኘሁትም በአጠቃላይ በጥቅሉ። እና በተለይ ጎንደር አካባቢ ከኔ የበለጠ ምናልባት እቺ ሰው ልትገልጸው ትችላለች። እስቲ ቆይ የሚሰራ ከሆነ እናዳምጣት።
እኔም የማውቀው የአማራ ህብረተሰብ እሱ ነው። እኔም የማውቀው የአማራ ህብረተሰብ በደግነት፣ በርህራሄ፣ በየዋህነት፣ በፍቅር ከሌላ ህብረተሰብ ጋር ተስማምቶ የሚኖር ከሚያለቅሰው ጋር አብሮ የሚያለቅስ ከሚያስነው ጋር አብሮ የሚያስን ይሉኝታ ያለው ነውርን የሚያውቅ ህብረተሰብ መካከል ነው ያደግኩት። እኔ በልጅነቴ ጎንደር ከተማ ውስጥ ነው ያደግኩት እና የጎንደር ህዝብ ስታዬ ይሄ የጎንደር ህዝብ ፍቅር መሆኑን ለማውቀው ያደግንባት ጎንደር የትግራይ ልጆች ናቸው፣ የኤርትራ ልጆች ናቸው፣ የአማራ ልጆች ናቸው የሚባል ሳይታወቅ በአንድ ላይ በአማርኛ እና በትግርኛ ጨፍነን ዘፍነን ለቅሶ ሲኖር በትግርኛም አማርኛም ተለቅሶ አማራ ሲሞት ትግሬ አብሮ ድንኳን ውስጥ ብዙ ቀን ተኝቶ ድንኳን ከፈረሰ በኋላ ቤት ውስጥ አብሮ መሬት ላይ ተኝቶ የትግራይም ሰው ሲሞት እንደዛ ነው ያደግ ነው እና እኔ የማውቀው የጎንደር ህዝብ ሲስምህ አንገት ተሰርቶ የሚስምህ ለራሱ ጾሙን ሆኖ አንተን የሚያበላ እንግዳ ተቀባይ የሆነ ህዝብ ነው እኔ የማውቀው የጎንደር ህዝብ። የጎንደር ትዝታዬ ለእኔ ቢዩቲፉል የሆነ ሜሞሪ ነው ያለኝ። ስናድግ ልጆች ሁለት ውጭ እንኳን ወጥተን ስንጫወት በአማርኛ አረ ልጆች ልጆች እንጫወት በጣም ከእንግዲህ ልጅነት ተመልሶ አይመጣም ብለን ዘፍነን በትግርኛ ደግሞ አዋልደየ ሎሚ እበላ የሚል ከሄዳችሁ በኋላ እኮ ሀዳር ነው ትዳር ናት የምትሆነው ዛሬ ተጫወቱ በሚል በትግርኛም በአማርኛም ጨፍረን ነው ያደው እና እኔ የማውቀው አሁን ዛሬ የምሰማው አማራ ይሄ በጭከና የተሞላ ጥላቻ የተሞላ በገዛ ወገኑ ላይ በገዛ ህዝቡ ላይ እንደዚህ መራራ የሆነ ነገርን የሚናገር አጸያፊ ነገርን የሚናገር ሰውን እንደ ፍየል ጠብሰን እንብላ የሆነ አማራን ያላቀው እኔ ያደኩበት የአማራ አካባቢ እንኳን ሰውን አይደለም እርም ነው ያለውን እንስሳ እንኳን የማይበላ ከብቱ እንኳን ሲሞትበት ታሞን የሞተ ርኩስ ነው ብሎ ስጋውን በማይበላ ህብረተሰብ መካከል ነው ያደግኩት። እንደዚህ ያለውን አማራ አላውቀውም። ስለ ከጎንደር ከተማ ውጭ ደግሞ ስላለው ገበሬ የማውቀው እንግዲህ እኔ ብዙ የማውቀው ሰሜን ጎንደርን ነው ማለት አደርቃይ እነ ደባርቅ ምናምን ከዛ አካባቢ የሚመጣው ህብረተሰብ ነው የማውቀው። እና ያሩሩ እና ደግ የሆነ የሰሜን ሰው የዋ የሰሜን ሰው ክፋት የለበትም የሚባለውን ህብረተሰብ ነው በደንብ የማውቀው። እና ያ ህብረተሰብ ደግሞ እንደ ማንኛውም የኢትዮጵያ ህብረተሰብ ድህነቱን እኩል አብሮ ሼር የሚያደርግ በሁለት ፈረ በሬ ጠምዶ የሚያርስ ያው እርሻና ገበሬ ያለው ካሉ የሌለው ደግሞ ያው ጠፍ ብሎ ሆዱን አስሮ የሚተኛ በቁምጣ ሱሪ በሀሩሩም በቁሩ በብርድም በሙቀትም በቁምጣ ሱሪ ተጠቆ ቦላሌ ይሉታል እነሱ፣ ረዥም ሱሪ እንኳን ገዝቶ ማድረግ የማይችል እንደ ማንኛውም የኢትዮጵያ ህብረተሰብ።
እንግዲህ እቺ ሰው ጎንደር ያደገች እና የጎንደር ባህል ያወቀች ነች። እና እሷ በምትገልጸው ሁኔታ ነው እንግዲህ የነበረው። እኔ የማቀው አማራ እኔ የማቀው የጎንደር ልጆች ደግሞ ከ20 ዓመት ከ30 ዓመት በፊት ለሶስት ለአራት ዓመት ያህል ከስደት ከመጡ በኋላ እዚህ አትላንታ ውስጥ እኔ ምግብ ቤት ነበረኝና የወልቃይት ልጆች፣ የሁመራ ልጆች፣ የትግራይ ልጆች፣ ኤርትራኖች በሁሉ ተሰባስበው አርብ ቅዳሜና እሑድ የሚጨፍሩበት የነበረ የትኛው ትግሬ ነው የትኛው ጎንደሬ ነው የትኛው አማራ ነው ብዬ የማለይበት ሲያለቅሱም ሲዘፍሩም የማቃቸው የነበሩ ሰዎች ናቸው። እና ያ የማቀው ህብረተሰብ ነው አሁን እዚህ ሪፖርት ላይ ስመለከተው ግራ የገባኝና ራሴን የሚያሳመመኝ። እኔ እንዴት እንደሆነ አላውቅም፣ ምን እንደመጣብን አላውቅም፣ ምን እንደመጣም አላውቅም። በአሉባልታና በወሬ በስማ በለው የተዘመተ ዘመቻ የአማራንና የትግራይን ህዝብ አለያየው፣ አራቆተው፣ አጋደለው፣ ደም አቃባው። የወደፊት ኢትዮጵያውያንችንም እያፈረሰብን ነው። እንዲችን ለማለት እንደው ስሜቴ ውስጥ ስለገባው ምናልባት እሷ ትገልጽልኛለች ብዬ ነው። የምትለው ካለ በልና ወደ ሌላው ቦታ እንሂድ።
እንግዲህ የሚያሳዝን ነገር ነው፣ ግን ዝም ብሎ ድንገት የመጣ ነገር አይደለም። አሁን ሴትዮዋ ልጅቷ የምትችለው ነገር ነው እውነቱ፣ ሁላችንም የምናውቀው ነው። አሁን ያለውን ነገር ስትሰማ እንደዚህ ነው። እኔ አውቃለሁኝ ከጎንደር የተጋቡ ዘመዶች አሉኝ እና የስጋ ዘመዶችን ያህል አውቃቸዋለሁኝ። እንደሱ ናቸው፣ ደግ ናቸው፣ ጥሩዎች ናቸው። ምንድን ነው የመጣው አሁን? አሁን ዝም ብሎ ድንገት አልመጣም ይሄ ነገር። 30 ዓመት ሙሉ እዚሁ ላይ ነው ሲሰራ የነበረው ጥላቻ መፍጠር ላይ ምንም በቃ ታስቦበት 30 ዓመት ነው የተሰራበት። እና በ30 ዓመት ውስጥ እንግዲህ ከዚህ ከ40 ዓመት ጀምሮ
የነበረው
ያለው ሰው ላይ በደንብ ሰርተውበታል። እና አሁን አብዛኛው የህዝቡ አብዛኛው ደግሞ ከዚህ እስከ 40 ዓመት ባለው እድሜ ውስጥ ያለውን ወጣቱ ነው። ዶሚናንቱ አመለካከት የእሱ ነው። እሱ ዶሚናንት አመለካከት ስለሆነ የቀረውንም አዛውንቱንም ህጻናቱንም ኢንፍሉዌንስ አድርጓል። ተሰርቶበት ነው እንደዚህ ያደረጉት፣ እንደዚህ አድርገው ላውሪያ ከአሁን በኋላ እንዴት ነው የሚመለሰው?
እሱ
ለትግራይ ብቻ እኮ እንዳይመስል
ይህ በጠቅላላ
ለሁሉ ሁሉም ላይ ነው የሚሆነው። ለምሳሌ አሁን አፋሮች ጋር ጥሩ ይመስለዋል ስታያቸው፣ አይደሉ ያው ነው፣ ተመሳሳይ ነው። የእነሱ ያልሆነ በሙሉ ነው ጠላት። ኦሮሞው ላይ ጠላት ናቸው፣ እንደዚሁ ነው የሚያዩት። ሌላውንም ብሄር ነው እንደዚሁ እንደሱ የሚያዩት። እና ለራሳቸው እንዴት ነው የሚያኖራቸው? ምን የኢትዮጵያን ያፈርሷታል? ይህ አመለካከት ወይ በሀ ታፍሎ በጊዜ ብዛት እንዲጠፋ ካልተደረገ ጎልቶ እና ገኖ የሚወጣ ከሆነ አሁን እንደዛ እየሆነ ነው፣ ኢትዮጵያን ያፈርሷታል። የመጨረሻው ተጎጂ ደግሞ የሚሆነው አማራው።
የአዲስ የኢትዮጵያ ዩኒቨርሲቲዎች ሲመሰረቱና ሲቋቋሙ አንዱና ትልቁ ነገራቸው ምን ነበረ? ኢትዮጵያን የወደፊት ኢትዮጵያን በምን አይነት ሁኔታ ማነጽ እንደሚቻል ታልሞበት ሁሉም አሁን ለምሳሌ ትግራይ ያለ ዩኒቨርሲቲ ከ20% በላይ የትግራይ ሰው አይቀበልም። የቀረው በሙሉ 80% ከሌላ ሀገር የሚወጡና አብረው እንዲኖሩ አብረው እንዲማሩን ባህልና እውቀት እንዲኖራቸው የተደረገ ነበረ። ግን እድሜ ለኢትዮጵያ ሊቃን በተለይ እነዚህ አንድነት ኃይል ነን አንድነት ብለው የሚያብዱ እብዶች ለእኔ እብዶች ናቸው። እውቀት አላቸው በነገራችን ላይ እነዚህ ሰዎች በሙሉ የተማሩት በተማሩት ትምህርት በሙሉ በምንም አይነት መልኩ ዓለምን ማሽከርከር የሚችል እውቀት አላቸው። ችግራቸው ምንድን ነው? የሚያደናቁራቸው ምንድን ነው? ኢትዮጵያ ላይ ሲመጣ ግን እውቀታቸው ሙሉ ይጠፋልና እንትናቸውን ማዕረጋቸውን ተጠቅመው ኢትዮጵያን እያፈረሱ ነው። ያፈረሷት አሁን እያፈረሱ ነው ያለው። አንዳንዴ
ሌላ ስጋት ልንገር፣ ዜጋ ሳልናገር ማለት ነው።
እሺ፣ አጠራ ሰዓታችን አልቃለች።
አሁን የሚታየኝ ደግሞ ስለ ጥላቻ ቅድም 30 ዓመት ተሰርቶበታል። አሁን ደግሞ ከቅርብ ጊዜ ወዲህ የተጀመረው በጣም በጥንቃቄ ካልተያዘ በስተቀር በአጭር ጊዜ ውስጥ ከኦሮሞ ጋር ከትግራይ ውስጥ ጋር የተገባበት አይነት ጥላቻ ሊፈጠር ይችላል። እና ይሄኛው ደግሞ የሚያስፈራ በኦሮሞውም በኩል አማራውን በኩል በሁለቱም በኩል ነው ጥላቻ እየተነዛ ያለውና በአጭር ጊዜ ውስጥ የሚያስፈራ ነገር ሊፈጠር
ግን
ማን ነው የሚመልሰው የሚለውን ኃላፊነት የሚሸከም የሚችል ሰው እዚህ ሀገር ላይ የለም። አብሏል ኃላፊነት የሚሸከመውና ይሄን ነገር ሊያስተካክል ይችላል ብለን የምንጠብቀው ስላበደ ያጠፋናል።
በነገራችን ላይ መንግስት ይህንን እያደረገን እነዚህን ነገሮች እየተጠቀምባቸው ነው። ከራሱ እንትን አኳያ እየተጠቀምባቸው ናቸው። አሁን የኦሮሚያ ክልል እየተፈጠረ ያለ ችግርን በተመለከተ ከሶማሌና የኦሮሞን ሰዎች ልክ አማራና ትግሬውን እንዳጋጩትና እንዳጣሉት እንዳታኮሱት አሁንም እየተደረገ ያለ ነገር አለ። እሱን ለበኋላ ሰዓታችን እንጠብቀን እንትን ባለፈው ሳምንት ፕሮግራማችን ላይ ወደ ትግራይ የእህል አቅርቦትንና እርዳታ ገቢዎችን ተመልክተን መንግስት ጥንቃቄ ማድረግ አለበት እንደ በፊቱ 10 መኪና 20 መኪና ልቅቅ ያለሁ በሚል መኖር የሚችል አይመስለኝም የሚል ነገር ነው። እና አሁን እየተደረገ ያለው ነገር ልክ ባለፈው ሳምንት እንደተናገርኩት 26 መኪና ነው ገባ የተባለው እስካሁን ድረስ። ነገ ተነገ ወዲያ ይገባል የሚል ግምትም የለኝም። የመንግስት መግለጫ የሚለው እንደውም ከአፋር ክልል ሰራዊቱን ካላወጣ ቲዲኤፍ ማቅረብ አንችልም ነው የሚለው። መንገዱ ምንም ችግር የለው። ዛሬም ወርልድ ፉድ ኦርጋናይዜሽን ሲናገር ሰምቻለሁኝ። ምግቡ አለን፣ እህሉ አለን፣ ሁሉ ነገር አለን፣ ግን መንግስት ፈቃድ አልሰጠንም ብሏል። ተደጋግሜ ስናገር ጠቅላይ ሚኒስትር ኃይል ማን ነው ጠቅላይ ሚኒስትር አብይ ጨካኝ ናቸው ብዬ ተናግሬ ያለሁኝ፣ አፌን ሞልቼ ተናግሬ ያለሁ። አሁንም ደግሜ እናገር ጨካኝ ናቸው። ህጻናቶች እየረገፉ ናቸው በረሃብ። የታመሙ ሰዎች መድኃኒታቸው መድኃኒቱ እያለ መድኃኒት ያልቻሉበት ህይወታቸው እየተቀጠፈ ነው ያለው። ይህንን እያዩ የራሳቸውን ስልጣን ለማጠናከርና የኢሳያስ አፈወርቂን ስሜት ላለመጉዳት እየተደረገ የጨካኔ ስራ እየተሰራ ነው ያለው። ጠቅላይ ሚኒስትሩ ሲሳይ አጊናን ኮት አድርገዋል። የማክሰኞ ዕለት ፕሮግራሙ ጠቅላይ ሚኒስትሩ አስመራ ሄደው ነበረ። ይህን ውሳኔ ከመወሰናቸው በፊት አስመራ ሄደው ነበረ፣ ምጽዋ ሄደው ነበረ። ከኢሳያስ አፈወርቂ ጋር ተነጋግረው ነው የመጡት። ሌላ ውጭ ምስክርም አያስፈልግም። ሲሳይን የራሳቸውን ሰው እናስመሰክራለን። ሌሎችም የተናገሩት አለ። 2 ጊዜ ጉዞ አድርገዋል። ከዛ በኋላ ውሳኔ የተወሰነው አሁን ይሄ ነገር የለም። እኔ የትግራይን ህዝብ የራሴን ግምት ነው የትግራይን ህዝብ በእንደዚህ አድርጌ አንበረክካለሁ ገዛለሁ ብለው አስበው ከሆነ ተሳስተዋል። ትልቅ ስህተት ነው። እሱን በፊትም ተናግረዋል፣ አሁንም ደግሟለኝ። ህዝብን አንደኛ ህዝብን ማንበርከክ አይቻልም፣ በጉልበት አይቻልም። መንግስቱ ኃይለማርያም ሞክሮ አይቷል። አጼ ኃይለስላሴ ከኤርትራዎች ጋር በሞክሮ አይተዋል። ደርግም ኢህአዴግም ከወይሌፍ ጋር የሆነ 30 ዓመት እየተዋጋ ነው ያለው። አልተደረገም፣ አይደረግም። ይሄ አካሄድ እስከ መቼ ድረስ ነው? ጭካኔ ውስጥ እስከ መቼ ድረስ ሊዘልቅ ነው? ኢትዮጵያንስ እንዴት እስከ መቼ ድረስ ሊያኖራት ይችላል? ሰዓታችን ቆጥብ ያለችን ስራ ምናምን ደቂቃ ነች። ስራ ምናምን
በአጭሩ ምን መሰለህ የሚሆነው ይሄ
10 ደቂቃ ነው።
እርዳታው መቼም ቢሆን አይደርስም። ለምሳሌ ከአፋር ክልል ለቆ ቢወጣ እሱ አይደለም። እሱ አሁን ለዛ ወቅት ያለ ማሳበቢያ ነው። አፋር ክልል ላይ ለደህንነቴ ቅርብ የሆነ ስጋት ስላለኝ ብሎ ገልጾ ነበር። ይውጣ፣ ግድ የለም። ትግራይ ውስጥ ይግባ በሙሉ 100%። እርዳታው በሚፈለገው መንገድ እንዲደርስ አይፈቀድም። እንዲደርስ ነው የማይፈለገው። ይሄ ለምን ሆነ ሲባል እንግዲህ እዚህ ጦርነት ውስጥ የተለያየ ፍላጎት ያላቸውን አካላት ነው አንድ ላይ ሰብስቦ ይሄዱ። እንዳልኩ ትግራይን ከሳንዱች አድርጎ የመጨፍለቅ አመለካከት ያላቸው ሮድማፑን ለአብይ ሰብስ አብይ የራሱ ፍላጎት አለው የአማራ አስፋፊዎች የራሳቸው ፍላጎት አላቸው፣ ኢሳያስ የራሱ ፍላጎት አለው። እና በተለይ እዚህ ውስጥ የአማራ ፋኖ የአማራ ተስፋፊውም ድጋፍ ስላለው ኢሳያስ ጉልበተኛ፣ ምናልባት አብይን ውስጥ ድረስ አብይን ካሁን በኋላ በአንድ ቀን ሊያፈርሰው እስከሚችል ድረስ ውስጡ የገባ ይመስለኛል ኢሳያስ አብይ ውስጥ። እና ይሄ የኢሳያስ ፍላጎት ነው። ጠቅላይ ሚኒስትር አብይ ደግሞ የኢሳያስን ፍላጎት እምቢ ማለትና ካሁን የሚችሉበት ደረጃ ላይ አይደሉም። እንደ ህፃን ልጅ እኮ ነው ና እያለ እየሰራ መቼም እንደ መሪ እኮ አንዴ እዛ አንዴ እዚህ እንኳን አይደለም እኮ የሚገናኝ ና እያለ ነው የሚጠራው። አብይ የሚፈልገው ሰው መሪዎች ተገኝተው እንዲጨበጨብለት የሚፈልግበት ቦታ ላይ እንኳን አይመጣል። የባለ ሲመቴ ብሎ መስቀል አካባቢ ሲያስጨፍረው ዞር ብሎ ብቅ ብሎም አላየው። እንኳን ደስ አለ እንኳን ያለው በጣም ዘግይቶ ነው። አምባሳደር እስከ መላክ ድረስ ተጠይፎታል። ና እያለ ግን ይቀረዋል። እዛ የሚፈልግ አዛዡ ሆኗል። ቢፈልግ እንኳን አብይ አሁን ከአሁን በኋላ ስልጣኑ ላይ መቆየት የሚችለው ትግራይ ላይ ሰላም ካሰፈነና ሀገሪቷ ወደ ሰላም ከመለሰ ነው። እንግዲህ የህግ ተጠያቂነት መኖሩ ለተሰበቀው ሰላም ብቻ ነው ስልጣኑ ላይ መቆየት። ወደ ሰላም ለመሄድ ግን የኢሳያስን ፍቃድ አያገኝ። ስለዚህ የትግራይ ኃይሎች አፋርን ለቀው ወደ ሙሉ በሙሉ ወደ ትግራይ የሚገቡ ምንም እርዳታ ይደርሳል ተብሎ አይጠበቅም። መንግስት ሙሉ ስምምነት ነው የኢትዮጵያ መንግስት እንደሚፈለገው በቀን 100 መኪና 50 መኪና እዩ እያለ እየገባ እርዳታ ይከፋፈላል ብለህ አትጠብቅ። በሌላ መንገድ ወይም በሀይል ይሄንን ነገር ማስቆም የማይችልበት እዛ ከአቅሙ በላይ የሆነ ነገር ካልተፈጠረ በስምምነት ይሆናል ብዬ አልጠብቅም።
የትግራይ ሰራዊት ወይም የትግራይ ክልላዊ መንግስት ቁጭ ብሎ ይመለከታል ህዝቡ እያለቀበት የሚል ግምት አለ ወይንስ ወደ ጦርነት ተመልሰን እንገባለን? አንድ ደቂቃ ልስ ሌላ አንድ በጣም እንትን አለ።
አሁን እንግዲህ ደመነፍስ ራሱ ስትከበብ በርቀተ ቁጭ ብሎ ሞት ቦቃ ቡሬ የለው አትፈራም። በቃ እዛ ቁጭ ብለህ የምታልቅ ከሆነ እየተዋጋህም መንገድም ላይ ያገኘውን እየበላ የኖርክ መሞትም ልዩነት የለው። ስለዚህ ወደ ጦርነት ለመግባት አማራጭ ያጣል። አሁን ጦርነቱን ፈልጎ ሳይሆን ምንም ሌላ ነገር ማድረግ ከመዋጋት ውጭ ምንም አማራጭ ያጣል። እንግዲህ ያኔ ጦርነቱን ሲቀሰቅስ በጦርነቱ መካከል እንጨርሰዋለን ሊሆን ይችላል። ግን እሱ ሲሳካሉ ወይ ነው። በዚህ ላይ በጣም ትልቁ ሌላ ያላሰቡት ነገር የትግራይ ህዝብ አርፎ አደሩ የመጨረሻ ከራቦ ፈልሶ ይሄዳል። ወደ አፋርም ወደ አማራ ክልልም ሊሄድ ይችላል። ጠላትም ቢሆን እንኳን እዛ ሄዶ የሚለስ የሚቀመስ አንዱ ዓለምም እያየው ስለሆነ እርዳታ ማግኘት ይፈልጋል። እና የትግራይ ውስጥ ያለው የአስራቡት ህዝብ ላይ የፈጠሩት ሰብአዊ ቀውስ
ራሳቸውም ላይ
አማራ ክልል ወደ አፋር ሄዶ እዛ ተሰባዊ ቀውስ ፈጥሮ የዚህ የመንግስት እዳ ነው የሚሆነው ተመልሶ። እና ምንም አያወጣቸውም፣ ግን ምንም ማድረግ አይችልም።
ኦሮሚያ ክልል መንግስት ትልቅ ዘመቻ እያካሄደ ነው። የኦሮሚያ ነጻነት ሰራዊት በፊት በወለጋ አካባቢ ብቻ ነበር። አሁን በጅማ በኩልም በአምቦ በኩልም በሁለቱም በኩል ጦርነት ገጥሟል። እንደውም ዛሬ ኬንያ ድረስ የኢትዮጵያ መንግስት ኬንያ ድንበር አልፎ ቆርጦ ሄዶ ተኩሶ መጥቷል። ምናልባት የኬንያ ወታደር ወይም መንግስት አግዞትም ሊሆን ይችላል፣ ግን ያ ተኩስ አለ። ሌላ በጣም ለእኔ ስጋት እየፈጠረብኝ ያለው ምንድን ነው፣ ይሄስ በሚካሄድበት ጊዜ ልክ ትግራይ ውስጥ በተደረገው አይነት ጦርነት መልኩ የሶማሌ ክልልን ሚሊሻ አስታጥቆ ኦሮሚያ ክልል ላይ ኦሮሚያ ላይ እየዘመተን ያለው። እነዚህን በሙሉ ያዝልኝና መጨረሻችን ወዴት ነው? ይሄ የእርስ በርስ ጦርነት ከቦታ ቦታ ቦታውን እየቀየረ ነው እንጂ የመጣው አንዱ ጋር በሩ ዳንኛው እየሞቀበት ነው እንጂ ያለው አገሪቱ ሰላም የምታገኝበት ነገር ያለ አይመስለኝም። ያለችን ሰዓት ተጠቀምባት።
የመጀመሪያ በተለይ አሁን ትልቁ ስጋት የሶማሌ ልዩ ኃይል እዚህ ውስጥ እንዲሳተፍ የሚደረግ ከሆነ
ተደርጓል።
አውረዲ ድንበር ላይ ተጠግቷል፣ ተወስኗል ተሰብስበውም መውሳቸውን ሰምቻለሁ። ምን እንደሚሆን ታውቃለህ? አያሸንፉትም። ጎሪላ ስለሆነ በጣም ሲበረቱበት ኬንያ ላይ እንደሆነ ይበተንና የተለያየ ቦታ ነው የሚሄደው። ከዛ በኋላ አመቺ በሆነ ቦታ ደግሞ ነው ተሰብስቦ የሚመጣው። ወደ ምን ይሄዳል? አንደኛ የኦሮሞ ኤሊትም የኦሮሞ ህዝብም ይቀየማል። ሶማሊያን አስከብተው ወወጉን የሚያስመጡ ከሆነ ስለዚህ ምንድነው የሚሆነው? ሶማሌ ኃይል ወደ መምታት ይሄዳል። ሶማሌ ክልል ውስጥ ገብቶ ጥቃት ወደ መሰንዘር ይሄዳል። ይሄ ምን ያደርገዋል? ጦርነቱን ከኦሮሚያ ወጥቶ ወደ ሶማሌ የሚገባ ያደርገዋል። ከዛ በኋላ ወደ ምን ሊሄድ ይችላል? ትግራይና አማራ ክልል ላይ እንደሆነው የኦሮሞና የሶማሌ የህዝብ ለህዝብ ጦርነት ወደ መሆን መልኩ ሊቀየር ይችላል። በጣም አደገኛ ነገር ነው። እንግዲህ ወቦ ጎሪላ አስጨርሰው ይበተናል። በጣም ስትበረታበት ይበተናል። በትኖ ሌላ መቺ በሆነ ቦታ እየተሰበሰበ ይመጣው እንጂ በአንድ ጊዜ ሜካናይዝድ ሆኖ በኮንቬንሽናል መሬት እያያዘ ስለሆነ የማይዋቀው አስጨርሰው ጨርሰናል ሲሉ በሌላ በኩል እንደገና ተመልሶ ነው የሚመጣው። በዚህ መካከል ህዝቡን ደብቀዋል፣ አብልተዋል፣ አሳልፈዋል እያሉ ህዝቡን ወደ ማጥቃት ይሄዳሉ። እና ሰላማዊ ሰው ላይ ምልክቶች እየታዩ ነው። ሰላማዊ ሰው ላይ በሚወስዱት እርምጃ ትግራይ ውስጥ የተፈጸመው ነገር ኦሮሚያ ውስጥ እንዳይፈጸም
በድሮን የድሮን
ያጠፉታል ብዬ ግን
አልገምትም። የሚጣም ጎሬላ ውስጥ ጦርነት ውስጥ ገባማ ለማጥፋት ያለው እድል በጣም አነስተኛ ነው የሚሆነው።
አመቺ ቦታ ነው የሚሰራ።
ማንኛውንም ያለውን አቁን በሙሉ ይጠቀመው። ማን ነው ሚሊሻው አለ፣ መከላከያ አለ፣ ጋርዱ ሪፐብሊካን ጋርድ አለ። ድሮን ተጠቅመዋል ዛሬ በነገራችን ላይ ኬንያ ሞየሌ
ተጠቅመዋል
ቢሆን የምን ያው ነው። እና እነዚህ ነገሮች ሂደታቸው እስከ መቼ ድረስ ሊያደርስ ይችላል? ወደፊትስ ኢትዮጵያችን ምን ትመስላለች? እስቲ ሰዓታችን አልቃለች። የመጨረሻ ምትገምትበት አንድ 30 ሰከንድ።
አሁን ያለንበት የኢኮኖሚ ሁኔታ አይተዋል። እዚህ ከተማ ውስጥ ሁሉ ይላል መራብ እንጀምራለን።
እሺ በል እንግዲህ በሰላም ያገናኝ። አድማጮች ለዛሬ ያለን ፕሮግራም እዚህ ላይ ያበቃል። በሚቀጥለው ሳምንት እስከምንገናኝ ድረስ ለሀገራችን ሰላም ደህንነት ጸልዩ።
ለሰው ልጆች ሰላም፣ ለሰው ልጆች ፍቅር ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ ሰላም ሰላም